ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ግንቦት 24 2014 ዓ ም ምሽት ዝግጅታችን ጀመረ። በኢትዮጵያ ውስጥ የታሰሩ ጋዜጠኞች ያለምንም ቅድመ ሁኔታ መንግስት እንዲፈታቸው አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል።
የሚዲያ ጋዜጠኞች በእስር ላይ እንዲቆዩ ሆነ በረቅድ መስር ከእስር እንዲቆዩ አይፈቅድም። ስለዚህ እሱ በዋነኛነት አንድ አሳሳቢ ሆኖ አግኝተነዋል።
የጋዜጠኞችን እስር አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሕግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምፅ ከተናገሩት የተቀነጨበውን የሰማችሁት።
በሚዲያ ሕጉ እንዲዳኙ ነው የምንፈልገው። ሕጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሀን ሕግ አላት።
አሁን ደግሞ የሰማችሁት በጉዳዩ ላይ ያናገርናቸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ጋዜጠኛ ጥበቡ በለጠን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ይህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ቆንጂት ታዬ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አምባሳደር ማይክ ሃመር የአፍሪካ ቀንድ ልዩ መልእክተኛ ሆነው መሾማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታወቁ። የመስሪያ ቤቱ ቃል አቀባይ ቢሮ ባወጣው የብሊንከን የጽሑፍ መግለጫ አምባሳደር ሃመር አሁን እያገለገሉ ያሉትን አምባሳደር ዴቪድ ስታተርፊልድን እንደሚተኩ ተገልጿል። የውጭ ጉዳይ ሚኒስትሩ በመግለጫቸው አምባሳደር ስታተርፊልድ ለተመደቡበት ኃላፊነት ስላዋሉት ልምድና ስላሳዩት ቁርጠኝነት አመስግነው አምባሳደር ሃመርም አፍሪካ ቀንድ ውስጥ ለምናደርገው ጥረት የሚሰጡትን ጉልበትና ራዕይም በጉጉት እጠባበቃለሁ ብለዋል። የሃመር መሾም ዩናይትድ ስቴትስ በአካባቢው እያደረገች ያለችውን ዲፕሎማሲያዊ ጥረት መጠናከር መንግስታቸው ያለውን ቁርጠኝነት እንደሚያሳይ ብሊንከን በመግለጫቸው አመልክተዋል። ከሁሉም በላይ ኢትዮጵያ ውስጥ ወደ ሰላም የሚወስደውን ሁሉን አካታች የሆነ የፖለቲካ ሂደት የጋራ ደህንነትና የመላ ኢትዮጵያውያንን ብልጽግናን የሚደግፍ ነው ብለዋል። ብሊንከን አስተዳደራቸው መላ ትኩረቱን ግጭት እንዲቆም፣ ሰብአዊ ድጋፍ ባልተገደበ ሁኔታ እንዲደርስ፣ በሁሉም ወገኖች በተፈጸሙ የሰብአዊ መብቶች ጥሰቶችና ጥቃቶች ላይ ግልጽ ምርመራ እንዲደረግና ለግጭቱ መፍትሄ ለማምጣት ድርድር እንዲካሄድ ያደርጋል ብለዋል የውጭ ጉዳይ ሚኒስትሩ። በሌላ በኩል የአፍሪካ ህብረት ልዩ ልዑክ ኦሌሴንጎ ኦባሳንጆ መቀሌ ላይ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውን የህወሓት ቃል አቀባይ ጌታቸው ረዳ ትናንት ባወጡት ትዊት አመልክተዋል። የሱዳን ወታደራዊ ባለስልጣናት ባለፈው ጥቅምት የተካሄደውን መፈንቅለ መንግስት ተከትሎ የታወጀው አስቸኳይ ጊዜ አዋጅ መነሳቱን ባስታወቁ ማግስት በርካታ የፖለቲካ እስረኞችን መልቀቃቸው ተነግረዋል። የማህበራዊ አንቂ ቡድኖች የአስቸኳይ ጊዜ ጠበቆች ኮሚቴ ወታደራዊ መንግስቱን በመቃወም ከተነሳው አመፅ ጋር በተያያዘ በፖርት ሱዳን የታሰሩ 24 የማህበራዊ አንቂ ቡድን አባላት እንዲሁም ሌሎች 39 የሚሆኑት ከካርቱም አካባቢ መለቀቃቸውን አስታውቀዋል። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን ባለፈው እሁድ የአስቸኳይ ጊዜ አዋጅ መነሳቱን ማስታወቃቸው በአገሪቱ መነጋገር እንዲኖር እንዲበረታታ መሆኑን ተነግረዋል። ይሁን እንጂ ብዙ ሱዳናውያን አክቲቪስቶች እርምጃው የተጨበጠ ለውጥ ስለማምጣቱና ወታደራዊ መንግስት ስልጣንን ወደ ሲቪል አስተዳደር ስለሚያሸጋግርበት ሁኔታ ጥርጣሬ አላቸው። ከዳርፉር የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን እንዲህ ይላሉ።
It will never make any change because ይህ በፍጹም ምንም ለውጥ አያመጣም። በፍጹም የጸጥታው ኃይሉ አሁንም ሙሉ ስልጣን እንደያዘ ነው። ህጉን እንደፈለገው ነው የሚያደርገው። ምንም ተጠያቂነት የለውም። ሰዎችን በዘፈቀደ እያሳደደ ማሰር የሚችል ነው። ስለዚህ ይህ አስቸኳይ ጊዜ አዋጅ መነሳቱ ምንም ለውጥ አያመጣም።
ይህም ሆኖ በዳርፉር አሁንም የአስቸኳይ ጊዜ አዋጅ አለመነሳቱን መሐመድ ይናገራሉ።
እንደ ሰብአዊ መብት ተሟጋችነቴ እኔ ከዳርፉር ነኝ። ለ30 ዓመታት የቆየ የአስቸኳይ ጊዜ አዋጅ አለ። አሁንም ድረስ ያለ እስካሁን አልተነሳም።
የሰብአዊ መብት ተሟጋች የሆኑት መሐመድ ኡስማን ሳሌህ ይህንንም ቢሆን ወታደራዊ መንግስቱ አስቸኳይ ጊዜውን በፍቃዱ ያነሳው አይመስለኝም። ይልቁንም በሺዎች የሚቆጠሩ ሱዳናውያን የፖለቲካ ለውጥ እንዲመጣ በመጠየቅ በየአደባባዩ የሚያሰሙት የተቃውሞ እየቀጠለ በመምጣቱ በተፈጠረ ግፊት ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በኮንጎ ዲሞክራቲክ ሪፐብሊክ ሰሜናዊ ምስራቅ ግዛት ባለፈው እሁድ ለተገደሉት 15 ሰዎች እስላማዊ መንግስት ኃላፊነቱን የሚወስድ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቋል። የተባበሩት የዲሞክራሲ ኃይሎች ወይም ኢዲኤፍ ተብሎ ራሱን የሚጠራው ድርጅት እንደ አውሮፓ አቆጣጠር ከ2019 ዓ.ም ጀምሮ ራሱን ከእስላማዊ ድርጅቱ ጋር ማቆራኘቱ ሲነገር፣ እንደ አውሮፓ አቆጣጠር ከ1990 ጀምሮ በሰላማዊ ዜጎች ላይ በርካታ ጥቃቶችን ማድረሱ ተመልክተዋል። እስላማዊ ቡድኑ አባሎቹ ባደረሱት ጥቃት ወደ 20 የሚጠጉ ክርስቲያኖች መገደላቸውን፣ 6 ተሽከርካሪዎችንም ማቃጠላቸውን አስታውቋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ትናንት ባስተላለፈው ውሳኔ ትላልቆቹ የማህበራዊ ሚዲያ ድርጅቶች በሚያስተላልፏቸው ይዘቶች ላይ ቅድመ ምርመራ ወይም ሳንሱር እንዳያደርጉና አንዳንዶቹንም መልእክቶችን በማየት ማገድ እንዳይችሉ የሚከለክለውን የቴክሳስ ሕግ ውድቅ ማድረጉ ተመለከተ። የጠቅላይ ፍርድ ቤቱ ውሳኔ 2 ትላልቅ የቴክኖሎጂ ኢንዱስትሪ ቡድኖች በሪፐብሊካኑ የተደገፈው ውሳኔ የማህበራዊ ሚዲያውን መድረክ ጨርሶ ሊታሰብ የማይችለው ክፉ ነገር ሁሉ ማስተላለፊያ ሊያደርጉት ይችላሉ በሚል ካቀረቡት መከራከሪያ ጋር የተስማማ ሆኖ መገኘቱም ተመልክቷል። እገዳው ውድቅ እንዲደረግላቸው ጥያቄ ያቀረቡ ኔት ቾይስ እና ፌስቡክ፣ ትዊተር እና ዩቱብ የመሳሰሉትን በአባልነት ያቀፈው የኮምፒውተርና ግንኙነት ኢንዱስትሪ ማህበራት ናቸው። ጥያቄያቸው 5-4 በሆነው የጠቅላይ ፍርድ ቤቱ ዳኞች ውሳኔ ተቀባይነት ማግኘቱ ተገልጿል። የቴክኖሎጂ ድርጅቶቹ ክስ የመሰረቱት በራሳቸው መድረክ ላይ የሚሰጡትን ኤዲቶሪያል ውሳኔ ጨምሮ ሕገ መንግስታዊ የሆነውን የድርጅቶቹን ሐሳብን በነጻነት የመግለጽ መብት የሚገፍ ነው በሚል እገዳውን በመቃወም እንደሆነም ተመልክቷል። በጠቅላይ ፍርድ ቤቱ ውድቅ የተደረገው ሕግ በቴክሳስ ክፍለ ግዛት ሕግ አውጪ የሪፐብሊካን አባላት የወጣ ሲሆን በግዛቲቱ አገረ ገዥም የተፈረመበት እንደነበር ተገልጿል። በዩቫልዲ ቴክሳስ በቅርቡ የተፈጸመውን የጅምላ ግድያ ተከትሎ የአሜሪካው ፕሬዝደንት ጆ ባይደን የመሳሪያ ጅምላ ጥቃትን በተመለከተ ከኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን የምክር እርዳታ ጠይቀዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ዋሽንግተንን በመጎብኘት ላይ ይገኛሉ። በቪኦኤ የተጠናቀረውን የዚህ አጭር ዘገባ ዝርዝር እንግዱ ወልዴ ያቀርበዋል።
የ19 ታዳጊ ልጆችና የሁለት ታዋቂዎችን ነፍስ ከነጠቀው ባለፈው ማክሰኞ በዩቫልዲ ቴክሳስ የተፈጸመውን የጅምላ ግድያ ተከትሎ ነው ፕሬዚደንት ጆ ባይደን አሜሪካንን በመጎብኘት ላይ ከሚገኙት የኒውዚላንድ ጠቅላይ ሚኒስትር ምክር የጠየቁት። ኒውዚላንድም ክራይስትቸርች ተብሎ በሚጠራው ከተማ ከሶስት ዓመት በፊት የተፈጸመውን የጅምላ ግድያን ጨምሮ ተመሳሳይ ጥቃትን ያስተናገደች ሀገር ነች። ዋይት ሀውስ የመሳሪያ ቁጥጥርን በተመለከተ ለሚያነሳው ጥያቄ ከኒውዚላንድ አንጻር ትልቅ ጋሬጣ እንደሚገጥመው ያምናል። ጆ ባይደን ኦቫል ኦፊስ ተብሎ በሚጠራው ቢሮአቸው ከጠቅላይ ሚኒስትር አርደን ጋር ባደረጉት ውይይት በ2019 በኒውዚላንድ ክራይስትቸርች ከተማ ውስጥ የተፈጸመውን የእስልምና እምነት ተከታዮችን ኢላማ ያደረገውንና የ51 ሰዎችን ሕይወት የቀጠፈውን የጅምላ ግድያ አውስተዋል።
You understand that your leadership has taken on a critical role on this global stage. It really has.
እንደሚረዱት አሁን ባለው የዓለም ሁኔታ የእርሶ አመራር ወሳኝ ድርሻ ይዟል። የአየር ንብረትን፣ በበይነ መረብ የሚገኙ የጽንፍ አክራሪ ንግግሮችን በተመለከተ ከእርሶ ጋር መስራት ፈልጋለሁ።
ጠቅላይ ሚኒስትር አርደን በበኩላቸው በቴክሳስና በቅርቡም በባፈሎ ኒውዮርክ ስለተፈጸሙት ጥቃቶች ሐዘናቸውን ገልጸው የጅምላ ግድያን በተመለከተ ሁለቱ አገሮች የምክክር ልውውጥ ቢያደርጉ መልካም እንደሚሆን ተናግረዋል። ሽብርተኝነትን መዋጋት በተመለከተም ኒውዚላንድ ከአሜሪካ ጋር በትብብር መስራት እንደምትፈልግ ተናግረዋል።
Our experience demonstrated our need for gun reform, but it also demonstrated what I think is an international issue.
ልምዳችን የሚያሳየው የመሳሪያ ቁጥጥር እንደሚያስፈልገን ነው። በበየነ መረብ የሚታየው አክራሪነትና ሽብር ዓለም አቀፋዊ ችግር ሆኗል። በእነዚህ ጉዳዮች ላይ በትብብር እንደምንሰራ ይታየኛል። አሜሪካ በፕሬዝዳንቷ ጆ ባይደን መሪነት የክራይስት ቸርች ተግባራዊ ጥሪ ምላሽ በበየነ መረብ የተባለውን ንቅናቄ ተቀላቅላለች።
ባለፈው እሁድ ባይደን ዩቫልዲን የጎበኙ ሲሆን ክስተቱ ሰቅጣጭና መከላከል የሚቻል እንደነበር ተናግረዋል። መሳሪያን የመያዝ መብት በሕገ መንግስቱ የተቀመጠ ጉዳይ ስለሆነ በተወካዮች ምክር ቤት ሕጉን ለመቀየር የሚደረግ ጥረት ትልቅ ፈተና ይገጥመዋል ሲል ሪፖርቱ አጠቃሏል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አራተኛ ወሩን ያስቆጠረውን የሩሲያ ወረራ በመመከት ላይ የምትገኘው ዩክሬንን ለማገዝ የላቁ ተጨማሪ የሮኬት መሳሪያዎችንና ጥይቶችን ለመስጠት መወሰናቸውን ትናንት ማክሰኞ ተናገሩ። ባይደን ኒውዮርክ ታይምስ ጋዜጣ ላይ ባሰፈሩት ያስተያየት ጽሑፋቸው ዩናይትድ ስቴትስ ዩክሬንን ከሩሲያ ጋር በመታደርገው ውጊያ ያላትን አቋም እንድታጠናክር መሳሪያና ጥይቶችን የረዳች ሲሆን በሂደትም ከሩሲያ ጋር ለምታደርገው የሰላም ድርድር ድጋፏን ትሰጣለች ብለዋል። የላቁ መሳሪያዎቹን የመላክ ውሳኔ የተገለጸው ቀደም ሲል በባይደን አስተዳደር ማንገራገር መኖሩ ከታየ በኋላ ነበር። ባይደን ባለፈው ሰኞ በሰጡት መግለጫ ሩሲያ ድረስ ዘልቀው ሩሲያን ሊመቱ የሚችሉ ሮኬቶችን የመስጠት ፍላጎት እንደሌላቸው ገልጸው ነበር። የዩናይትድ ስቴትስ የንግድ ሚኒስትር ጊና ሬሞንድ የባይደን አስተዳደር በጥቁር መዝገብ በያዛቸው ድርጅቶች ዝርዝር ውስጥ አዳዲስ የቻይና ኩባንያዎችን ለመጨመር ማሰቡን አስታወቁ። ሚኒስትሯ ትናንት በሰጡት መግለጫ እንደገለጹት የዩናይትድ ስቴትስ በቻይና መንግስት ድጋፍ የተጣሉ ማዕቀቦችን መተላለፍ የሚፈልጉ ድርጅቶችን በመከታተል እየመረመረች መሆኑን አስታውቀዋል። ቻይና ውስጥ የሚገኙና በመጥፎ ምግባራቸው በጥቁር መዝገብ ውስጥ የተካተቱ ድርጅቶች የተጣለባቸውን ማዕቀብ ለመተላለፍ አዳዲስ ስያሜዎችን ይዘው እንደሚመጡም ተመልክተዋል። የቀድሞው ፕሬዚደንት ትራምፕ አስተዳደር እንደ አውሮፓ አቆጣጠር የቴክኖሎጂ ድርጅት የሆነውን ሁዋዌን ጨምሮ በበርካታ የቻይና ንግድ ድርጅቶች ላይ ማዕቀብ መጣሉ ይታወሳል። የባይደን አስተዳደርም ያንኑ ፖሊሲ የገፋበት ሲሆን ባለፈው ህዳር ሌሎች ድርጅቶችን በጥቁር መዝገብ ውስጥ ማካተቱን አስታውቋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ግንቦት 24 2014 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
የኢትዮጵያ ትምህርት ቤት ነው። ለኢትዮጵያኖች ስለሆነ ኢትዮጵያንን ክሪክለም እንጠብቃለን። ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆኖ ፊዚክስን ፎርሙላ አይሰጥም። ፊዚክስን ውስጥ ፎርሙላ ይሰጣል፣ ግን ልጆቻችን ፊዚክስን ፎርሙላ ብቻ ሜሞራይዝ አደርጉም። ግራቪቲ ኤክስፔሪመንት፣ ቬሎሲቲ ኤክስፔሪመንት፣ የሂስትሪ ፕሮጀክት ሲማሩ ደግሞ ፋክቶችን ብቻ ሜሞራይዝ አይደለም ያደርጉት።
ከ25 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ ተመልሳ የኢትዮጵያ ትምህርት ተነሳሽነት በሚል ባቋቋመችው ድርጅት አማካኝነት የኢትዮጵያን ትምህርት ጥራት ለማሻሻል እየተንቀሳቀሰች ያለችውን ርብቃ ጌታቸው ኃይሌን ነው የሰማችሁት። ርብቃ የምሽቱ እንግዳችን ናት። በሁለተኛው አጋማሽ ዝግጅታችን ትመለሳለች። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚ የአብይ ርዕስ ዘገባችን እንለፍ። ኢትዮጵያ ውስጥ የታሰሩ ጋዜጠኞችን መንግስት ያለምንም ቅድመ ሁኔታ እንዲፈታ አርቲክል 19 የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጠይቋል። ድርጅቱ ባወጣው መግለጫ ኢትዮጵያ ውስጥ መገናኛ ብዙሃንን የማሸማቀቅ ሲል የጠራው አድራጎት እንዲቆምም አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን እና የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም የሚዲያ ባለሙያዎች መታሰር ከሚዲያ ሕጉ ጋር የሚቃረን መሆኑን በመግለጽ ወቀሳ አሰምተዋል። ኢሰመኮ የታሰሩትን እየጎበኘ መሆኑንና ከሚመለከታቸው ጋር እየተነጋገረ መሆኑንም የኮሚሽኑ የህግና ፖሊሲ ዳይሬክተር ወይዘሮ ታሪኳ ጌታቸው ለአሜሪካ ድምጽ ገልጸዋል። ከመንግስት ምላሽ ለማግኘት ያደረግነው ጥረት ባይሳካም ድርጊቱ ህግ የማስከበር እንቅስቃሴ አካል እንደሆነ በቅርቡ ገልጾ ነበር። ኬኔዲ አባተ ዝርዝር አለው።
በተባበሩት መንግስታት ድርጅት በኢትዮጵያ አቆጣጠር በ1941 ዓመተ ምህረት በጸደቀውና ኢትዮጵያም የህጎቿ አካል ባደረገችው የሰብአዊ መብቶች ሁለንተናዊ ስምምነት ላይ የሰፈረውንና አመለካከትንና ሐሳብን ያላንዳሽ ጣልቃ ገብነት በነጻነት የመያዝ እንዲሁም የማስተላለፍ መብትን በያዘው አንቀጽ 19 ስም የሚንቀሳቀሰው ቡድን ከትናንት በስቲያ ባወጣው መግለጫ ኢትዮጵያ ውስጥ ቢያንስ 16 ጋዜጠኞች መታሰራቸው እንደሚያሳስበው አስታውቋል። ታስረዋል ያላቸውን አብዛኞቹን ጋዜጠኞችና የዩቲዩብ ሚዲያ አዘጋጆች በስም የዘረዘረው አንቀጽ 19 መንግስት ጋዜጠኞቹን በአስቸኳይ መልቀቅና ሐሳብን በነጻነት የመግለጽ መብት ሙሉ በሙሉ መጠበቁን ማረጋገጥ አለበት ብሏል። የድርጅቱ የምስራቅ አፍሪካ ቀጣና ዳይሬክተር ሙጋምቢኪ አይ መንግስት ኢትዮጵያ ውስጥ ያሉ ግጭቶችን ሚዲያውን ለማሸማቀቅ ጉዳይ መጠቀም የለበትም ማለታቸውንም መግለጫው አመልክቷል። መግለጫው አክሎም የሰሞኑ እስራት በመገናኛ ብዙሃን ላይ እየተፈጸመ ያለ የማስፈራሪያና ወከባ አካል ነው ብሏል። የሚዲያ ባለሙያዎች መታሰር ህገወጥ ሲል የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽንም ሁሉም የሚዲያ ባለሙያዎች በአስቸኳይ እንዲፈቱ ሲል ሰሞኑን ባወጣው መግለጫ ጠይቋል። አሁን 18 ጋዜጠኞች ታስረው እንደሚገኙ የገለጹት የኮሚሽኑ የህግና የፖሊሲ ዳይሬክተር ታሪኩ አጌታቸው ሁኔታው ከሚዲያ ህጉ ጋር የሚጻረር መሆኑ ኮሚሽኑን ያሳስበዋል ብለዋል።
በአሁኑ ወቅት 18 ጋዜጠኞች በእስር ላይ ይገኛሉ። በተለይ በፌደራል አካል ደረጃ የተያዙት ሁሉም ፍርድ ቤት ቀርበዋል። በሁሉም ላይ ደግሞ ቀጠሮ ተጨማሪ ቀጠሮ የምርመራ ጊዜ ቀጠሮ ተሰጥቷል። የሚዲያ አዋጁ ይህንን አይፈቅድም። የሚዲያ አዋጁ ጋዜጠኞች በእስር ላይ እንዲቆዩ ሆነ በቅድመ ፍርድ እስር እንዲቆዩ አይፈቅድም። ስለዚህ እሱ በዋነኛነት አንድ አሳሳቢ የሆነ አግኝተነዋል።
ሰሞኑን ፍርድ ቤት የቀረቡ ጋዜጠኞችና ሌሎች የሚዲያ ሰራተኞች ጉዳያቸው በሚዲያ ህጉ መሰረት እንዲታይ በጠበቆቻቸው አማካኝነት መጠየቃቸው የሚታወስ ሲሆን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም ይህንኑ ሐሳብ እንደሚጋራ ፕሬዝደንቱ ጋዜጠኛ ጥበቡ በለጠ ገልጿል። የሚዲያ ባለሙያዎቹ ጉዳያቸውን በውጭ ሆነው መከታተል እንዳለባቸውም ጋዜጠኛ ጥበቡ አሳስቧል።
ሚዲያ ላይ የሚቀርቡ ነገሮች በሚዲያ ህጉ እንዲዳኙ ነው የምንፈልገው። ህጉም እንደዛ ነው የተጻፈው። በጣም ኢትዮጵያ በጣም ጥሩ የሆነ የመገናኛ ብዙሀን ህግ አላት። በጣም ጥሩ የሆነ ከምን ጊዜውም በላይ በጥሩ ሁኔታ ተጽፎ የጸደቀ እና እሱ ባይሸረሸር በጣም ደስ ይለናል። መገናኛ ብዙሀን ምክር ቤትም ስላለ የሚዲያ ሰዎች በሚዲያ ያቀረቡት ነገር ትክክልም ካልሆነ ያ መገናኛ ብዙሀን ምክር ቤት እድሉ ለሱ መሰጠት አለበት። ወደ እሱ ቢመጡ ጉዳዮቹ በጣም ጥሩ ናቸው የተቋቋሙ ስለዚህ ነው። ከዛ ውጪ እንደምታውቀው ጋዜጠኞች እና ወይም ሚዲያ ላይ በሚተላለፉ ነገሮች የሚያስጠይቅ ከሆነ ያ ያስተላለፏቸው ነገሮች ናቸው የሚያስጠይቁት። ስለዚህ ሚዲያ ላይ የሚሰሩ ሰዎች የሚሸሽጓቸው የሚደብቋቸው ማስረጃዎች የሉም። በቃ አየር ላይ ወጥተዋል ማለት ነው ወይም ታትመዋል ማለት ነው። ስለዚህ ጋዜጠኞች በሚታሰሩበት ጊዜ የጊዜ ቀጠሮ እየተባለ ረጅም ጊዜ እስር ቤት ወይም ማረሚያ ቤት የሚቆዩበት ነገር መኖር አለበት ብዬ አላስብም። ስለዚህ ውጭ ሆነው ክሳቸውን የሚከታተሉበት ሁኔታም መፈጠር ያለበት ይመስለኛል። ማህበራችንም ያምናል።
ሰው የተለያዩ መገናኛ ብዙሃን ዘዴዎችን እየተጠቀመ ሐሳቡን በነጻነት የመግለጽ መብቱን ተግባራዊ ማድረጉ በብዛት እየተስተዋለ መሆኑን የጠቆመው የማህበሩ ፕሬዝዳንት ጋዜጠኛ ጥበቡ በአንጻሩ በሚዲያ ስም የፖለቲካ አጀንዳ የሚያስተጋቡ መኖራቸው ከዘርፉ ተግዳሮት አንዱ መሆኑን አመልክቷል። ሆኖም ችግሮች በሚዲያ ህግና በሚዲያው ምክር ቤት መታየት እንዳለባቸው የገለጸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ማህበሩ የታሰሩ ጋዜጠኞችን ጉዳይ እየተከታተለ መግለጫ ያወጣ መሆኑን ሁኔታውንና አቋሙንም ለመንግስትና ለሌሎችም አካላት በደብዳቤ ማሳወቁን ተናግሯል።
ማህበራችን መግለጫዎችን አውጥተናል። የጋዜጠኞች ችግር እንደሚያሳስበን ይሄ ልክም እንዳልሆነ ችግርም ካለ ህጋዊ በሆነ መንገድ እንዲጠየቁ አንዳንዴ ተሰወሩ የሚባሉም ጋዜጠኞች ለቀናት እያየን ስለነበረ ከዛ ውጭም እንደዚሁ ለሚመለከታቸው አካላት ከጠቅላይ ሚኒስትር ጽህፈት ቤት ጭምር ደብዳቤ ያስገብተናል። ከዚህ በኋላም የሚኖረን የተለያዩ ተቋማትን፣ ግለሰቦችን እየሄዱ በማነጋገርም ጭምር አሁን በሀገራችን እየታየ ያለው ችግር የሀገራችንንም ገጽታ ሊያበላሽም ስለሚችል እያበላሽም ስለሆነ ይህን መለስ ብለው የፍትህ አካላት እንዲያዩት የመንግስት ተቋማት እንዲያወጡ፣ የፓርላማ መራጮች ሰብአዊ መብት ላይ የሚሰሩ ተቋማት እንዲያወጡ፣ ባለስልጣናት እንዲያወጡ እያደረግን ነው ያለ ነው። አወንታዊ በሆነ መንገድ ጉዳዩን ለመፍታት አንዳንድ ወገኖች ተስፋ የሰጡን ወገኖች አሉ።
በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩትን ጋዜጠኞች እየጎበኘና ጉዳያቸውንም በቅርብ እየተከታተለ እንደሚገኝ፣ ከሚመለከታቸው አካላት ጋርም እየተነጋገረ መሆኑን የኮሚሽኑ የሕግና ፖሊሲ ዳይሬክተር ታሪኩ ጌታቸው ገልጸውልናል።
በፌደራል ደረጃ ያሉትን ጋዜጠኞች ለመገብገብ የተላል ግኝቶቻችንን ይፋ ለማድረግ የሚመለከታቸውን አካላት ሁሉ ማናገር ስላለብን ስልጠና ሂደት ላይ ያለ ነገር ነው። በሂደት ይፋ የምናደርገው ይመስለኛል። በተለይ ጋዜጠኛ ተመስገን ደሳለኝ በፍርድ ቤት ያቀረበው አቤቱታ አድምጠናል። ፍርድ ቤቱ በወቅቱ በአፋጣኝ ጋዜጠኛ ያቀረቡት አቤቱታ አፋጣኝ ምላሽ እንዲሰጠው እና ምላሽ ካላገኘም ተመልሶ ወደ ፍርድ ቤት እንዲቀርቡ ማዘዛቸው በጣም አበረታች ሆኖ አግኝተነዋል። ሁሉንም ጋዜጠኞች በእስር ላይ ያሉትን ጋዜጠኞች እና የሚዲያ አባላት ለመጎብኘት በቅርቡ የክትትል ቡድናችንም የምናሰማራ ይሆናል።
ዩናይትድ ስቴትስ እና ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄም ኢትዮጵያ ውስጥ ያለው የጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰር ጉዳይ እንደሚያሳስባቸው መግለጻቸው ቀደም ሲል ተዘግቧል። የመንግስትን ሐሳብና ምላሽ የያዘ ማብራሪያ ለማግኘት ዛሬም ያደረግነው ጥረት አልተሳካም። በፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ለመንግስት መገናኛ ብዙሃን ባለፈው ሳምንት በሰጡት ማብራሪያ የሚዲያ ባለሙያዎቹ መታሰር ህግን የማስከበር እርምጃው አካል ነው ብለው ነበር። የመንግስት ኮሙኒኬሽን አገልግሎትም ከሁለት ሳምንታት በፊት ባወጣው መግለጫ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌደራልና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የተፈጸመ እንደሆነ አመልክቶ ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮችና ተመልካቾቻችን የኢትዮጵያ ፌዴራል ፖሊስ ማምሻውን ባወጣው ህገወጥ የበይነ መረብ መገናኛ አስመልክቶ የተሰጠ መግለጫ በሚል በፌስቡክ አድራሻው ባወጣው መግለጫ በመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 መሰረት ምንም አይነት የብሮድካስት ፍቃድ ሳይኖራቸው የህዝቡን ሰላምና ደህንነት የሚያደናግሩ፣ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ፣ እንዲሁም በሐሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌት ተቀን የሚሰሩ 111 ህገወጥ የበይነ መረብ መገናኛ ብዙሃን መኖራቸውን አረጋግጫለሁ ብሏል። ከነዚህ ውስጥ በጣም ወጣ ያሉትን ለይቶ 10 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም አስታውቋል። እነዚህ ግለሰቦች የተለያዩ ግጭት ቀስቃሽ አጀንዳዎችን በመቅረጽ የሀገሪቱን ሰላምና ደህንነት እንዳይረጋጋ፣ የጥላቻ ንግግር በማሰራጨት በብሔርና በሃይማኖት መካከል ጥርጣሬ እንዲፈጠር ሲያደርጉ የቆዩ ናቸው ሲልም በመግለጫው አመልክቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የተለያዩ ጥቃቶች በፈጸሙና ግጭቶች በፈጠሩ ወንጀለኞች ባሏቸው ግለሰቦች ላይ መንግስት እርምጃ እንዲወስድና የህግ የበላይነት እንዲያስከብር ግጭት ባለባቸው አካባቢዎች የሚኖሩ የክልሉ ነዋሪዎች ጠየቁ። መንግስት በአሁኑ ሰዓት እየወሰድኩ ነው የሚል እርምጃ አንዳንዶች ወንጀለኛውን ከንጹሐን ያለየ አፈሳና የሰብአዊ መብት ጥሰት የሚፈጸምበት ነው ሲሉ የከሰሱ ሲሆን፣ ሌሎች ደግሞ ፖለቲካዊ ይዘት ያለው የይምሰል ስራ ነው በማለት ኮንነውታል። በወንጀል የጠረጠራቸውን ከ1000 በላይ ሰዎች ማሰሩን ያስታወቀው የክልሉ የጸጥታ ምክር ቤት ሰብሳቢና የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል እያደረጉ ነው ባሏቸው ቡድኖች ላይ መንግስት የማያዳግም እርምጃ ይወስዳል ሲሉ ሰሞኑን በወላይታ ሶዶ ከተማ በተደረገ ምክክር አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ኦሞ ዞን የደቡብ አሪ ወረዳ ቶልቴ ከተማ ነዋሪ መሆናቸውን የሚናገሩትና ባለፈው መጋቢት ወር ጥቃት ከደረሰባቸው አንዱ መሆናቸውን የገለጡት አቶ በላቸው ነጋሽ መንግስት የህዝብ ንብረት ባወደሙና በሲቪሎች ላይ ጥቃት በፈጸሙ ግለሰቦች ላይ እርምጃ እንዲወስድ ጠይቀዋል። የህግ በላይነት ካልተከበረ በአገሪቱ በሰላም መኖር እንደማይቻል ገልጸው አሁንም ዛቻና ማስፈራሪያዎች እንደሚደርስባቸውም ተናግሯል።
የልዩ ኃይል ካምፕ ቋሚ እኛ አካባቢ ላይ ከሌለ እነሱ ሞቶ የሚጠብቁበት ሂደትም አለ። ይወጣሉ ምናምን የሚዛቻለ ይወጣሉ እናንተ ጋር እዚህ ዘላቂ አይቀመጡም የሚል ሲወጡ እንገናኛለን የሚሉ ምናምን ሀሳቦች ስላሉ ስጋት አለ። ሙሉ ለሙሉ እንደዚህ ስጋት ከነሱ ጋር ነጻነን ብዬ አላስብም።
ለደህንነት ሲባል ስሜ በመገናኛ ብዙሃን እንዳይገለጥ ያሉት የደራሽ ልዩ ወረዳ ነዋሪ መንግስት ህግ ለማስከበር የያዘውን አቋም እንደሚደግፉ ገልጠው፣ ዳሩ ግን ወንጀለኛውን ከንጹሃን ያለየ አፈሳ ይደረጋል፣ የሰብአዊ መብት ጥሰትም ይፈጸማል ሲሉ ቅሬታቸውን ተናግሯል።
በጠመንጃ ከአንገቱ እየመቱ በሰደፍ እየመቱ እንግዲህ በሽተኛ ከአልጋ ላይ ነው ሰው ይዘሄዱት አይኔ ነው ያየ። ስለዚህ እንደ አይነት ህግ ማስከበር ሲባል ወንጀለኛ ይሄድ በህግ ስር ነው የሚከሰው። ህግ ደግሞ አስተምሮ አግባብ ቅጣት ሰጥቶ መመከር የሚገባውን መክሮ አንዳንዴ ካደና ስራትም አለ ያለን።
መንግስት የያዘው አቋም ከንግግር ያለፈ በውጤት የተደገፈ መሆን አለበት ሲሉ አስተያየታቸውን ለአሜሪካ ድምፅ ከሰጡት ውስጥ በኮንሶ ዞን የጎማይድ አካባቢ ነዋሪ የሆኑት አቶ ተስፋዬ ስንታየው አንዱ ናቸው።
ይህ ትክክል አይደለም፣ ይህ ትክክል ነው ብሎ መፍትሄ ለኛ የሚሰጠው ነገር ስለሌለ እኛ አሁን ተጨንቀን እኮ ነው ወደ እናንተ የምንደውለው። ለምንድን ነው አሁን ይህንን ሁሉ እንደዚህ ሚና እየተጫወተብን ያለው? መንግስት ነው ነው አሁን ዛሬ ኃይለኛ ትኩስ አለ፣ ቃጠለው አለ፣ ብዙ ነገሮች አሉ። በጣም አደጋና አደጋ ነው። አሁን ዛሬ ሰው ሞቷል።
በአማሮ ወረዳ የትፋተ ቀበሌ ነዋሪ አቶ ኤርሚያስ ተገኝም በታጠቁ ኃይሎች ይደርሳል የሚሉት ጥቃት ኑሯቸውን እንዳመሰቃቀለባቸው ተናግረው መንግስት ባስቀመጠው አቅጣጫ መሰረት እንዲፈጽምና ገብተንበታል ከሚሉት ችግር ነጻ ያውጣን ስሉም ጠይቀዋል።
የታጠቁ ኃይሎች ያሉት እና ደግሞ ያ የታጠቁ ኃይሎችን እነማን ናቸው ይህን ያስገቡት? ለምንድን ነው ኃይል ለመንግስት ኦፖዚት ሆኖናል፣ ለምንድን ነው ያስገባችሁት? እንዳስገባችሁት አውጡት የሚለውን አቋም መንግስት ይዞ ቢገባ እኮ ቀላል ነው።
የክልሉ የጸጥታው ምክር ቤት ሰብሳቢና የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉን የግጭት ማዕከል ለማድረግ ይንቀሳቀሳሉ ባሏቸው ኃይሎች ላይ የክልሉ መንግስት እርምጃ እየወሰደ ነው ብሏል። እርምጃው ተጠናክሮ እንደሚቀጥል ያስታወቁት ርዕሰ መስተዳድሩ በክልሉ ያለው የጸጥታ ችግርም በአጭር ጊዜ ውስጥ ይፈታል በማለት ተናግሯል።
በክልላችን ጥያቄ የሌለው ህብረተሰብ የለም። መንጠልጠያው የአደረጃጀት ጉዳይ ስለሆነ በእነዚህ መነገድ መቆም አለበት። ለአንዴና ለመጨረሻ ጊዜ እነዚህን አጀንዳዎችን በመያዝ ህዝባችንን ለትርምስ የሚያጋልጡ ኃይሎች ላይ የማያዳግም እርምጃ መውሰድ ያስፈልገናል።
በክልሉ የተለያዩ አካባቢዎች ረጅም ጊዜ ወሰዱ ግጭቶች አሉ ያሉት ርዕሰ መስተዳደሩ ከሚያዝያ ወር አጋማሽ አንስቶ በደራሽ ልዩ ወረዳና አካባቢ በተከሰተው ግጭት የጸጥታ ኃይሎችም ጭምር ዋጋ የከፈሉበት ነው ሲሉ ለመጀመሪያ ጊዜ ተናግሯል። በደራሽ ልዩ ወረዳ አካባቢ በነበረው የጸጥታ ችግር የተጠረጠሩ ከ450 በላይ ግለሰቦች፣ 17 አመራሮችና ጸጥታ አካላት በቁጥጥር ስር መዋላቸውን አረጋግጧል። በደቡብ ኦሞ ዞን በነበረው ግጭትና ጥቃት ደግሞ ከ650 በላይ የሚሆኑ ግለሰቦችና 11 አመራሮች መታሰራቸውን ተናግሯል።
የፖለቲካ አመራሮቻችን ላይ ዘግናኝ በሆነ መንገድ ግድያ ፈጽመው አሁንም እዛ አካባቢ ከመንግስት ቁጥጥር ውጪ እናደርጋለን ብለው የመሸጉ ኃይሎች በምንም መንገድ መንግስት የማይታገስ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን።
የደቡብ ክልል የጸጥታ ምክር ቤት በክልሉ የሚስተዋሉ የጸጥታ ችግሮችን በቀጣይ አንድ ወር ጊዜ ውስጥ ለመፍታት አቅጣጫ ማስቀመጡን የክልሉ የሰላምና ጸጥታ ቢሮ ኃላፊ እንዲሁም በምክትሉ ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ አቶ አለማየሁ ባውዲ ለመንግስት መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። በክልሉ በየአካባቢው የሚነሱ መሰረታዊ ያሉትና እየጨመረ መጣ ያሏቸው የአደረጃጀት የወሰንና የማንነት ጥያቄዎች ህገ መንግስታዊ አሰራርን በመከተል ይፈታሉ ሲሉ ተናግሯል።
የጸጥታውን ሴክተር የሚመሩ አመራሮች፣ የፖሊስ አባላት በተዛባ መንገድ የህዝብ ጥያቄ ተጣሞ እንዲሄድ በማድረግ ከጽንፈኛ ጋር በመተባበር ከኢመደበኛ ጋር በመተባበር አካባቢዎች ላይ ችግር እንዲፈጠር አስተዋጽኦ አበርክቷል። የሰው ህይወት እንዲያልፍ አድርጓል። ንብረት እንዲወድም አድርጓል። ዜጎች ከቀያቸው እንዲፈናቀሉ ተደርጓል። በተደራጀ መንገድ እርምጃ የሚወሰድ ይሆናል።
በክልሉ ባሉ ግጭቶችና የጸጥታ ችግሮች የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተገቷል ያሉት የክልሉ ርዕሰ መስተዳድር አቶ ርስቱ በብሔር ስም የሚነግዱና ክልሉን የግጭት ማዕከል ለማድረግ ዓላማ ያነገቡ ባሏቸው ቡድኖች ላይ የተጀመረው የእርምጃ መውሰድ ስራ ተጠናክሮ ይቀጥላል ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በድጋሚ እናስታውሳችሁ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ቀዳሚው መሰናዷችን ኢትዮጵያውያን በአሜሪካ ነው። የጥንታዊ ኢትዮጵያን ታሪክ ያጠኑት ሊቅ ፕሮፌሰር ጌታቸው ኃይሌ ልጅ ርብቃ ጌታቸው ኃይሌ በስደት ለ25 ዓመታት በኖረችበት አሜሪካን አገር ሕይወትን ለማሸነፍና በሕግ ትምህርት ትልቅ ቦታ ለመድረስ የረዳትን ጥራት ያለው ትምህርት ወደ ኢትዮጵያ ለመውሰድ የኢትዮጵያ ትምህርት ተነሳሽነት ተቋም በሚል በዓለም አቀፍ ደረጃውን የጠበቀ ትምህርት መስጠት ጀምራለች። ተቋሙ በደብረ ብርሃን የከፈተው ኃይሌ ማናስ አካዳሚ አዳሪ ትምህርት ቤት 400 የሁለተኛ ደረጃ ተማሪዎችን ከመላው ኢትዮጵያ ተቀብሎ ማስተማር የሚችል አቅም ያለው ሲሆን በአመራርና ማህበረሰብን በመገንባት ብቃት ያላቸው ተማሪዎችን የማፍራት እቅድ አለው። ርብቃ በተለይ በኢትዮጵያ የትምህርት ጥራት ዙሪያ እያደረገች ስላለችው እንቅስቃሴ አነጋግሬያታለሁ። ቀጥሎ ይቀርባል።
ርብቃ እንግዲህ አንቺ በልጅነትሽ ነው በፖለቲካ ምክንያት ከቤተሰቦችሽ ጋር ከሀገር በስደት የወጣሽው እና ግን ዛሬ እዚህ ለመድረስ ምክንያት የሆነሽ ትምህርት ነው። እስኪ አጠር አድርገሽ ከሀገር ስትወጪ የገጠምሽ እና በትምህርት የተወጣሽው ያሸነፍሽው ህይወት ምን ይመስላል?
ልክ ነው፣ እንደሱ ነው። አሁን እንዳልሽው ሌሊ እኛ በ1975 ነው የወጣ ነው ገና ደርግ ሲገባ። አባቴ ጌታቸው ኃይሌ እንግዲህ ብዙ ሰው ያውቀዋል፣ እዛ አዲስ አበባ ዩኒቨርሲቲ ያስተምር ነበረ እና በሱ ስራ የመጣ ነገር ከደርግ ጋር በቃ ረስ ሊያርጉት ፈልገው ነበረ። እሱ ተመተው በሽጉጥ እና እሱና እናቴ በቃ ኦቨርናይት መውጣት ነበረባቸው። እሱ ረዥም ታሪክ ነው ግን አይ ቲንክ ብዙ ሰው ያውቀዋል። ግን ከሱ በኋላ ደግሞ እኔና እህቶቻችን ወደ አሜሪካን ሀገር ሁላችንም መጣን። እና ያኔ ያጋጠመን ነው ህይወት ያስቸግር ነበር አይደለ? ግን ኢትዮጵያ ወጥተን ያልጠበቅነው ነገር ሁሉ ግን እንደምንም ያድርገን ነው ያዋጣን እኛ የደረስን ትምህርት ነው። እሱ ክሊርሊ ይታየኛል አሁን። እዛ ገና ፐብሊክ ሃይ ስኩል ሆኜም በተለይ ወደ ኮሌጅ እና ወደ ላ ስኩል ስሄድ በቃ እንደዚህ አይነት ኳሊቲ ለራስሽ እያሰብሽ ሃይ ኳሊቲ የነበረ ትምህርት በተለይ ኮሌጅ በስኮላርሽፕ ነው የተማርኩት ዊሊያምስ። እና አሁን ከሎ ስኩል ስወጣ ሎየር ነበርኩ፣ ጠበቃ ነበርኩ ብዙ ጊዜ። ደግሞ ከበስ በኋላ ባለቤቴ ጋር የራሳችን ቢዝነስ ጀመረን ነበረ እና አንድ በቃ ከዚህ 5-6 ዓመት በፊት አሁን ልጆቼ ደግሞ ወልጃለሁ እያደጉ ነው። አሁን ለኢትዮጵያ አንድ ነገር ማድረግ ፈልጌ ነበር እና መጣሁና ብዙ ሰው አነጋግሩ በቃ ትምህርት ኦፖርቹኒቲ ፕሮብለም ሶልቪንግ ኤንተርፕራይዚንግ ማይንድሴት የሆነ ትምህርት መሆን አለበት እና ሳስበው እኔም አስተማሪ ባልሆን ይሄ ነው እኔ የደረሰኝ እና ይሄንን ወደ ኢትዮጵያ ማምጣት እፈልጋለሁ እና በስሩ የተመጣው ሀሳቡ እና ሃይ ኳሊቲ የሆነ ትምህርት ለልጆች በተለይ ብዙ ፕሮሚስ ያላቸው ልጆች ማአት ነው ያሉ እዚህ ኢትዮጵያ አይደለ? እና ይሄንን ታለንት ሃርነስ አድርገን ለኢትዮጵያ እነሱ ነው ወደ እሱ ነው የፈለጉት።
በትምህርት አሁን በገለጽሽው መሰረት በትምህርት ነው እንግዲህ እዚህ ሀገር ተወልደው ካደጉት እኩል የመማር የመስራት እና የመኖር እድል የከፈተልሽ። ይህን እድል ደግሞ ቅድም እንዳልሽው ለሀገሬ ልጆች መስጠት ማሳየት እፈልጋለሁ በሚል ሀሳብ ይመስለኛል የኢትዮጵያ ኤዱኬሽን ኢኒሽቲቭ የተጀመረው እና እስኪ ስለ አነሳሱ ስለ አላማው ንገሪን። ምን ይመስል ነበር ድርጅቱ ሲመሰረት?
የኛ ፖፑሌሽን ኢትዮጵያ ያለው ፖፑሌሽን 110 ሚሊዮን ነው። ሚዲያን ኤጃችን 18 ነው ማለት 50 ሚሊዮን ልጆች አሉ ሰዎች አሉ ከ18 and under እና ይሄ እኮ ትልቅ ዴሞግራፊክ አሰት ነው እና በሃይ ስኩል መጥተን ይህንን አይነት ትምህርት ምንሰጥ የእነሱን ማይንድሴት መለወጥ እንችላለን እና አዳሪ ትምህርት ደግሞ የፈለግ ነው ከኢትዮጵያ ሙሉ እንድናመጣ። ዴይ ስኩል ከሆነ በቃ እዛ አካባቢ ብቻ ነው አደለ? አሁን አዳሪዎች መሆኑ በቃ እሱም ትልቅ ነገር ነው። ኢትዮጵያ ወደፊት የምናያቸው መሪዎች የሀገሩ ችግር እናውቀዋለን እና የእኛ ልጆች በቃ የደብረ ብርሃን ልጅ እና ከሀዋሳ የኖሩ ልጅ አብረው ይኖራሉ፣ አብረው ይተዋወቃሉ እና እነሱ That's also very important, the leadership community. So, you know, majamara hasabachin na jamarana.
Engedi endalshu ye Ethiopian Education Initiative ye majamara projectu bedebra brahani tejemero ye Haile Manas Academy no. Bedelegezu lai gebche lemayet mokirallahu na ደረጃ ዓለም አቀፍ ደረጃን የተጠበቀ የትምህርት ማዕከል እንደሆነ ዓለም አቀፍ ደረጃ የተጠበቀ የትምህርት ጥራት የሚሰጥበት ተቋም እንደሆነ ያነበብኩትና ከሌሎች ትምህርት ቤቶች በምን ይለያል? ተማሪዎችንስ በምን መስፈርት ነው የምትቀበሉት?
አሁን እንግዲህ እኔ የሚመስለኝ በሁሉ ነገር ይለያል አይደለ? የኢትዮጵያ ትምህርት ቤት ነው ለኢትዮጵያኖች ስለሆነ ኢትዮጵያን ክሪኩለም እንጠብቃለን ግን ዝም ብለው የኛ አስተማሪ ክፍል ውስጥ ሆኖ physics and formula aisatam physics and formula aisatal gin lijochachin physics and formula bicha memorize adergum hands on no misarot in gravity experiments velocity experiment ye history projects imaru demo again factochun bicha memorize adellem yaregot so pedagogy betam yilayal eso and no ሁለተኛ ደግሞ በአዳሪ ትምህርት መሆኑ ብዙ እድል ይሰጣናል ግዜ ያለን ብዙ የሊደርሺፕ ኦፖርቹኒቲ ኢኖራናል ኮሚዩኒቲ ቢልዲንግ ኦፖርቹኒቲስ ኢኖራናል ኢንሄን ኢንቴንሽናሊ ሆነን እናስገብተዋለን ህንጻ ሁሉ እንዳየሽው ዌብሳይት ላይ በጣም ስታንዳርድ የተጠበቀ በቴክኖሎጂ ደግሞ አድቫንስ ያደርገው 1 to 1 iPad ፕሮግራም ነው እሱን ያደረግነው ደግሞ የቴክኖሎጂ እንዲጠቀሙበት ደግሞ ወደ ሰስቴይናቢሊቲ ማሰብ አለብን አይደል? ወደፊት የዓለም አንደኛ ችግር ስናየው እንግዲህ ክላይመት ቼንጅ ነው እንዴት ነው የዓለማችን የምንጠብቀው እና ብዙ ወረቀት የለም እዚህ ግቢ ውስጥ ኢንተርናሽናል የኛ ፋኩልቲ የኢትዮጵያ መምህራን አለም የውጭ ሀገርም አለ እና እሱን ኢንተንሽናሊ ያደርገው ቢኮዝ አብሮ ይሰራሉ
ራሱን የቻለ መንደር ነው የመሰረታችሁ ማለት ነው ተማሪዎች
ከተማ ይዘናል ደማሁንማ ከንዳልክ ነው ከተማ ሆነዋል እዚ
እንግዲህ የአዳሪ ትምህርት ቤት በጣም በስፋት የተለመደ አይደለም ኢትዮጵያ ውስጥ በርግጥ ሌሎች አፍሪካ ሀገራት ታንዛኒያ ዩጋንዳ ኬንያ አዳሪ ትምህርት ቤት የተለመደ ነው ለኢትዮጵያ ግን ያን ያክል የተለመደ አይደለምና ወላጆች ተማሪዎች ይሄንን የመቀበሉ ሁኔታ ምን ይመስላል
አይ ቲንክ ስታንደርስ ሁሉ ሰው በጣም ተደስቷል ልጆቹ አስራ እናትና አባት ያገኛሉ በአስተማሪዎች because አስተማሪዎቹ መምህራኖቹ እዚሁ ነው የሚኖሩት እዚሁ ግቢ ውስጥ ይኖራሉ ምግባቸውን ቁርስ ምሳ እራት አብረው ከልጆች ጋር ነው የሚበሉት ማታ ማታ ስታዲ ሆል አሉ ዶርም ውስጥ አሉ ዶርም አድቫይዘር የሚኖር ሰው ሁሉ ሰው እነሱን ይጠብቃል ደግሞ ልጆቹ እርስ በርሳቸው ያላቸው ግንኙነት ጓደኝነት በጣም የላይፍ ታይም ግንኙነት ከዚህ ጊዜ ያስፈላላቸው ብዙ የሊደርሺፕ ኦፖርቹኒቲ አለ ደግሞ እንደሱ ለትምህርትን ዲፕ ዳይቭ ለመግባት ይመቻል ኮሚኒቲ ለመስራት በጣም ይመቻል ደግሞ ከአስተማሪና ከአድሚኒስትሬተርስ ጋር የሚያወጡት ሪሌሽንሽፕስ እሱም ለእነሱ ትልቅ ጥቅም ይመስለኛል
እንግዲህ ኃይሌ ማናስ አካዳሚ የኢትዮጵያን ኤዱኬሽን ኢኒሼቲቭ አንዱ ፕሮጀክት ነው ይመስለኛል እና የኢኒሼቲቭ ቀጣይ ጉዞ ምንድን ነው? ምን ይመስላል?
እንግዲህ ይሄ ትልቅ ፕሮጀክት ነው ገና እንዳልኩት በኮቪድ ጊዜ የተከፈተ በጦርነት ጊዜ የተከፈተ የፈለኩት አሁን ይሄንን በመቶ ልጆች ማሟላት እሱን ነው መሰራ አሁን ከዚህ ብዙ ስራ አለበት አዳሪሽ ማለት እኮ ከተማ መስራት ማለት ነው በምግብ አለ በሁሉ ነገር አለበት እና ይሄ ሁሉ ማየት አለብን so I think ለዚህ አመት በዚህ ፎከስ ብናደርግ ይሻለናል ግን ሁሌ እናስባለን እንዴት ነው እዚህ ያደረግነው ስታንዳርድ እዚህ የደረስንበት ማስተማር ስታይል ወደ ሌሎች ሼር የምናደርገው So, but the Tinanishu Jemana hum community service program alin azi yinya atagab yalut gabariyoch yin nasu lujaj lujot bayyik anu yimat alu yinya rasachin tinnish program sartanat lanyam lujot bat amturu no adada community service indazi yinla masrat la akkababida mo relationship to sumat amturu no la lujot yit akmachwa yimat alu English yinyana science program bayyik anu asa amist alu yimat alu bat amdasi lalu ahun bak irb gizze robotics program jamalanal inna grant adersonal kandu kumbaniya now grantum lenya lijoch yeserutun baka robotics bena jemeral ahun demo ye akababiu 7th and 8th graders lenasu yekaften planachin weekend yelendasu demo robotics program yenya lijoch nacho miastamrut gin lenasum turu no yastami so customer mara marat belen bigabawal limitless no melibal bizu nazemidarakalle
ርብቃ፣ በጣም ትልቅ ኢኒሽቲቭ ነው ይዘሽ ወደ ኢትዮጵያ የተመለሹ ከ25 ዓመት በኋላ ጊዜሽን ሰጥተሽ ከኛ ጋር ስላሳለፍሽ በጣም ነው የምናመሰግነው።
ሊሊ ታንክ ዩ፣ በጣም አመሰግናለሁ ስለጠለ
የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ዲሞክራሲ በተግባር ነው። ሰሞኑን ኤርትራ በሰሜን ኢትዮጵያ በህወሓት ይዞታ ስር በሚገኘው ሽራሮ አካባቢ የከባድ መሳሪያ ድብደባዎችን ማካሄዷና በድብደባው ህይወት መጥፋቱ እንዲሁም ጉዳት መድረሱ ተነግሯል። በተፈጠረው ሁኔታ ላይም ከአስመራ፣ ከመቀሌና ከአዲስ አበባ የተለያዩ መልእክቶችን ያዘሉ ድምጾች ተሰምተዋል። ለመሆኑ ምንድን ነው የሆነው? አዝማሚያና መዘዙስ ምን ሊሆን ይችላል? መፍትሄስ ይኖረው ይሆን? አሉላ ከበደ የሶስቱንም ወገኖች ሐሳቦች የሚያንሸራሽሩ እንግዶችን አንድ ላይ ጋብዞ አነጋግሯል። ከሁሉም የሚሰሙ ወንጀላዎችን በማስቀደም ሶስቱንም እያስተዋወቀ ወደሚያካሂደው ውይይት እንለፍ።
በሶስቱም አቅጣጫ የተባሉትን እናንሳና በየበኩላችሁ የምትሰጧቸውን አስተያየቶች እንውሰድ። ከህወሓት በኩል ከወጣው ብጀምር ከተስፋ መቁረጥ በመነጨ ሙከራቸው ይላል የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ትዊተር ላይ የሰፈረ ጽሁፍ። ውጥረቱን ለማባባስና ወደ ግጭት ስቦ ለማስገባት ሽራሮን ደብድበዋል ይላል። 4 አዛዦችና ከ300 በላይ የኤርትራ ወታደሮችንም ገድለናል ይላል ጽሁፉ። ከእንግሊዝኛ ወደ አማርኛ በግርድፍ ነው። በኤርትራ በኩል ከዚህ ግጭት ጥቂት ቀናት ቀደም ብሎ የወጣ መግለጫ ለ18 ወራት ለዘለቀው ጦርነት መንስኤ ባለውና ቀድሞውንም ያለመጀመር ይችል የነበር ነው የሚለው የኤርትራ መግለጫ ህወሓት ሆን ብሎ የቀሰቀሰው ያንዳንድ ህወሓትን መልሶ ወደ ስልጣን ለማምጣት የፈለጉ ኃይሎች ሲል ዩናይት ስቴትስን በወነጀለበት በዚህ አስተያየት ከዚህ ሊደርስ ይችላል። ከውድመት በስተቀር ምንም የማያስገኝ ሶስተኛ ዙር ጦርነት በኤርትራና በኢትዮጵያ ላይ ከፍቷል ሲልም ህወሓትን ይወነጅላል። በኢትዮጵያ በኩል ባጭሩ የተባለው በአሸባሪነት የተፈረጀው ህወሓት ኤርትራን እየተነኮሰ ነው፣ አስቀድሞም ትንኮሳው የመጣው ከህወሓት መሆኑንና በግጭቱም ከፍተኛ ጉዳት እንደደረሰበት ይገልጻል። ባለፉት 2 ዓመታት ከተካሄደው ጦርነት የደረሰውም ሆነ በዚህ ሰዓት በሚሊዮኖች ላይ ከፍተኛ ረሃብና መፈናቀል ባለበት ሁኔታ አዲስ ጦርነት ማለት ምን ማለት ነው? አቶ ዮሐንስ።
አመሰግናለሁ። አላ ባለፉት 20 ወራት ለተፈጸሙት ግፎች፣ ወንጀሎች ዓለም አቀፍ ሚዲያዎችም ዓለም አቀፍ ተቋማትም ስላወጡት አሁን ወደ ዝርዝር አልገባም። እዛ ላይ አሁንም ግን ህዝባችንን እግር ተወርች ጠፍሮ የያዘ ጉዳይ አለ። አንደኛው ትግራይ አሁንም በሙሉ ከበባ ውስጥ ነው ያለችው። ህዝባችን አሁንም አስፈላጊውን እርዳታ እያገኘ አይደለም ያለው። የትግራይ መሬት አሁንም በተስፋፊዎችና በመሬት ተቀራማቾች እጅ ውስጥ ነው ያለው፣ ከኤርትራን ከአማራን በኩል ማለት ነው። የትግራይ መንግስት ሰላም እንፈልጋለን ብሎ ይዞት ከነበረው የሰሜን ሸዋ አካባቢ በራሱ ፈቃድ እንደተመለሰ እናውቃለን። ከታህሳስ ጀምሮ እስካሁን ድረስ ግልጽ የሆነ ደብዳቤ ለዓለም አቀፍ ተቋማት ተልኮ ለመንግስታቱ ሰላም እንፈልጋለን ሰላም እናድርግ ተብሎ እስካሁን ለሰላም ዝግጁ የሆነ አካል የለም። ለንግግር ወደ ነገርም እኛ ያደረግነውን በሚል የኢትዮጵያ መንግስት ማኒተሪያቸውስ በሚል አስቀመጠ። ከዛ ጊዜ እንኳ ፈረንጆቹ አቆጣጠር ማርች 24 የወጣው ማሳሰቢያ ወይም ደግሞ ዲክላሬሽን እስካሁን ድረስ ተፈጻሚ ሊሆን አልቻለም። በየቀኑ የተወሰኑ መኪኖች እየገቡ እርዳታ እየላክን ነው እየተባለ ነው፣ ህዝባችን ደግሞ በረሃብ እየሞት ነው። በዚህ መሀል ላይ የትግራይ መንግስት ግልጽ የሆነ ነገር አስቀመጠ። ህዝባችን አሁንም በረሃብ እየሞተ ነው፣ በመድኃኒት እጦት እየሞተ ነው፣ መሬታችን በወራሪዎች እና በተስፋፊዎች ተይዟል። ስለዚህ ይህንን ነገር የማይቋረጥ ከሆነ እጅና እግራችንን አጣምረን መሞት ስለማንችል መፍትሄ እንፈልጋለን የሚል ማመልከቻ ለተባበሩት መንግስታትም ለአፍሪካ ህብረትም ለሌሎቹም ተላከ ማለት ነው። ከዛን ጊዜ ጀምሮ ያየነው ብዙ ለውጥ የለም። ስለዚህ ዓለም አቀፉ ማህበረሰብም ሌላውን አድማጭ መረዳት ያለበት ነገር ለሰላም ብለን እጃችንን ዘርግተን ከታህሳስ ጀምሮ ከዛ በፊትም ሰላም እያል ነበረ፣ ግን ቢያንስ ጊዜ ጀምሮ ጦርነትም አቁመን በራሳችን ጊዜ የጀመርነው የተነኩ ነው ነገር የለም። አሁንም ድረስ ግን ህዝባችን እንደተዘጋ ነው ያለው። የኤርትራ መንግስት አንስተሃል አሉላ፣ የኢትዮጵያ ሉዓላዊ መሬት በጉልበት ይዞ ቁጭ ብሏል። የኢትዮጵያ መንግስት ይህንን ሊያደርግ እንደማይችል እሙን ነው፣ ምክንያቱም ራሱ ጋብዞ ያስገባው ስለሆነ። ስለዚህ የኢትዮጵያ መንግስት አላደርግም ካለ ትግራይ ህዝብ መሬቱን የማስመለስ ሙሉ መብት ይኖረዋል ማለት ነው። መሬታችንን ልቀቁልን፣ ከመሬታችን ውጡ የሚል መልእክት አስተላለፈ። ያንን መልእክት ምን አለ? ከዛ በተጨማሪ ደግሞ ግን ወደ ህዝችን መተኮስን ጀመረ ማለት ነው። ሰምታችኋል? ለዜናዎች ወደ ሸራሩ እየተኮሰ በአንድ የኋላ አካባቢ ለመግባት ሞከረ ለተባለው የመመለስ ስራ ወይም ደግሞ ራስን የመከላከል ስራ ተሰርተዋል ማለት ነው። በዛ አካባቢ ና የሆነው ይህንን ነው። የትግራይ ህዝብ አሁንም ጦርነት አይፈልግም፣ ሰላም እንፈልጋለን ከማንኛውም ህብረተሰብ በላይ። ግን ደግሞ ተዘግተን እንድንሞት ግን ቁጭ ብለን ግን አንፈቅድም። ተዘግተን በረሀብ ከምንሞት እየተዋጋን መሞት ይሻለናል ብሎ ነው የትግራይ ህዝብ የትግራይ መንግስት መግለጫውን ያወጣው። ሁኔታው ይህንን ነው የሚመስለዋሉ።
አቶ ዮሐንስ አብርሃ ቀደም ሲል ለበርካታ ዓመታት በዲፕሎማትነት ያገለገሉ አሁን በውጭ ሀገር የትግራይ ክልል መንግስት ቃል አቀባይ ናቸው፣ ከቶሮንቶ ካናዳ። ዶክተር በርሄ ሀብተ ጊዮርጊስ በዩናይት ስቴትስ በዩኒቨርሲቲ መምህርነት ያገለገሉ የኤርትራ ተወላጅ ናቸው። እርሳቸው የሰጡትን ምላሽ ደግሞ እንከታተል።
እንግዲህ አዲስ ጦርነት በአሁኑ ሁኔታ በአሁኑ ጊዜ ማንሳት ወይም ስለ ጦርነት ማውራት እና እንደ ጀብድ ቆጥሮ እሱንም ደግሞ ህዝብ ፊት ማቅረቢያ ማድረግ ለእኔ የሚታየኝ ምንድን ነው የከሰረ ጨዋታ ነው፣ የከሰረ ታክቲክ ወይ ስትራቴጂም ጭምር ነው። ምክንያቱም ሌላ ነገር መኖር ነበረበት በአሁኑ ሰዓት። ያ ይሄንን ጦርነት አካሄዳለሁ ያለ የሚዝተው እና የሚፎክረው ቡድን በአሁኑ ሰዓት ለህዝቡ በተለይ በኢትዮጵያ ባለው ሁኔታ በአሁኑ ጊዜ ሁሉም ነገር በሰላም መፍታት የሚቻልበት ሁኔታ የሰላም ተጻራሪ ሆኖ ስለ ጦርነት ብቻ ማውራት እና ከዛም አልፎ ደግሞ ያይቃሉ ኤርትራን መተንኮስ የተኛውን አንበሳ አፍንጫውን ሄደው መነካካት ማለት ነው። እና ጦርነት እንዲኖር የሚፈልግ ካለ የአካል አንድ የተዛባ ነገር አለ ማለት ነው፣ በአላማው፣ በአካሄዱ፣ በሁኔታው። እና እኔ የሚታየ ምንድነው ተመልሰን ሁሉ ነገር እንደገና ማጤንና መመርመር አለብን። የህወሀት አላማ ምንድን ነው? የሰላም ተጻራሪ ሆኖ የሚሄድበት ምክንያት ምንድን ነው? ምንድን ነው ፍላጎታቸው? ምንድን ነው የሚፈልጉት? በአሁኑ ጊዜ ከኤርትራ ጋር ለምን በምተናኮሱት? ከሌላው ጋር ስለምንድን ነው ያ ሁሉ ከአፋር ጋር ከአማራ ጋር ግራቀብ? እና ይሄ ሰላም ለነሱ ተጻራሪ ነው ማለት ነው። ለነሱ መኖር ማለት ሰላም ያለበት ሁኔታ መኖር አይችሉም ማለት ነው። ግን ያ የጦርነት ሂደትንም ሊያሸንፉ አይችሉም። በዛም ድል ሊያደርጉ አይችሉም። ከኤርትራ ጋር እንኳን አሁን ድሮም ተዋግተው አልቻሉም። እና ምን እየፈልጉ ነው የሚለውን ጥያቄ ትንሽ ማጤን ያስፈልገናል ይመስለኛል። አይንክ አላማቸው ያው አንድ ነገር ነው። እሱም በተደጋግሞ ተብለዋል፣ ኦፊሻሊም በአናሊሲስ ተገልጿል። በኤርትራኖች በኩል ከአሁን በፊት ሂስቶሪካል የታየ ነገር ነው። ህወሀቶች ለትግራይ ህዝብ የሚመኙለት ኤርትራን በቁጥጥራቸው ስር አስገብተው ቀይ ባህር መግቢያና መውጫ በእነሱ ቁጥጥር ስር አድርገው የድሮ የአክሱም መንግስት ነው ነው የሚሉት አይነት አባባል አለ። በዛ አይነት ነገር መልሰው ኤርትራ በግዛታቸው የኤርትራ ህዝብ የነሱ ተገዥ አድርገው አዲስ አገር ለምን መስረት ነው? ስለ ኢትዮጵያ አይደለም የሚያወሩት። አሁን ያውቃሉ የኢትዮጵያ ህዝብ ባለው ብዛት፣ ባለው ሁኔታ፣ የሀገሩ ስፋት፣ ሁሉ ነገር ሲታይ ሁሉንም ተቆጣጥረው ለዘለቀታ መሄድ እንደማይችል ያውቃሉ። እና የነሱ አላማ ይሄ ነው። ይሄ ደግሞ ጽሁፍም ተገልጸዋል። እኔ አዲስ ነገር አይደለም የምናገረው ያለው። ይሄ ስለሆነ ነው አሁን የምናየው ቢዛር የሆነ ወይ ደግሞ ውጥንቅጡ የወጣ አይነት ጠባይ የምናየው ለነሱ ይሄ ነው አላማውም ሂደቱም የተዛባ ስለሆነ ነው።
የመጨረሻው ባለአስተያየት ደግሞ አቶ ግዛው ለገሰ በዩናይት ስቴትስ መንግስት መስሪያ ቤት ለበርካታ ዓመታት በተለያዩ የኃላፊነት ስራዎች ያገለገሉ በኢትዮጵያ የፖለቲካ ጉዳዮች ባላቸው ተሳትፎም ይታወቃሉ።
አሉላ፣ ለእድሉ በጣም አመሰግናለሁ። ጦርነት እንኳንስ በድርቅ ለተጎዳ እንኳንስ ያለፉት ሁለት ዓመታት ከባድ በሆነ እርስ በርስ ጦርነት ለተጎዳ ህዝብ፣ ለማንኛውም ህዝብ የማይጠቅም አፍራሽ ተግባር ነው። በእኔ ግምት ጦርነት የሚጀመረው ጥይት ሲተኮስ አይደለም። ጦርነት የሚጀመረው ትርክት በመፍጠር ቅስቀሳ በማድረግ ተዋጊዎች በመሰብሰብ በማደራጀት የቀጠናውን የፖለቲካ ኃይሎች በየቀኑ በተለያዩ ችግሮች የመኖር ያለመኖር ጠላቶች አድርጎ በማቅረብ የሚደረግ ነው። ይሄ ደግሞ በጦር መሪዎች ብቻ ሳይሆን በተለይ በምሁራን
በኤሊቱ ሲሆን፣ በባህል፣ በዘፈን፣ በቲያትር ሲሆን፣ ሁሉ ነገር የጦርነት ጉሰማ ሲሆን ጦርነት አይቀሬ መሆኑን ያሳያል። የዛሬ ሁለት ዓመት ገደማ ብንሄድ ሁሉ ለመናገር የዛሬ ሁለት ዓመት ገደማ ይመስለኛል የትግራይ መንግስት ያወጣውን መግለጫ ብታየው የመጀመሪያው ጦርነት መቼ እንደነበረ የሚታይበት ሁኔታ ነበር። ዛሬም የትግራይ መሪዎች በትግራይ የተለያዩ አካባቢዎች እየሄዱ የሚያደርጓቸውን ንግግሮች ስናይ፣ በዳያስፖራ የሚገኙ የትግራይ ምሁራን ሚዲያዎች የሚያደርጓቸውን ቅስቀሳዎች ስናይ፣ ግንቦት ሀያን ለማክበር የትግራይ ሚዲያዎች በውጭም በውስጥም ያሉት አከባበሩ ላይ የተደረጉ ንግግሮችን ስናይ፣ በማያሻማ ኳን ግንቦት 1983 እንደግመዋለን የሚሉበትን ሁኔታ ስናይ፣ ቲፒኤልኤፍ ጦርነት ለመክፈት የማቴሪያል የጦር የመሳሰሉ ዝግጅቱን ጨርሶ ደጀኑን አስተባብሮ ክረምቱ እስኪጀምር እየጠበቀ ያለበት ሁኔታ ነው። ያም ሆኖ አይ ቲንክ ከኤርትራም ከኢትዮጵያ መንግስት ጦርነት እንዳይነሳ ጦርነት የሚቀርብበት መንገድ ካለ ሁሉንም ነገር ማድረግ አለባቸው። ነገር ግን ትልቁ ድርሻ የሚሆነው ትልቁ ተጎጂ የሚሆነው እስካሁን ድረስ የትግራይ ህዝብ ነው። ሪሊ አቤቱታ ማቅረብ ያለብን ለትግራይ ምሁራን፣ ለትግራይ ዳያስፖራ ነው። ቲፒኤልኤፍ የሚያደርገው ጦርነት ከማንም የበለጠ የሚጎዳው ትግራይ ነው። ስለዚህ የፖለቲካ ልዩነቶችን እንዳሉ ሆነው አሁን ምግብ መግባት ጀምሯል፣ ነዳጅ መግባት ጀምሯል፣ መድኃኒት መግባት ጀምሯል። ስለዚህ በዚህ ላይ ቢልድ አድርገን ወደ መልካም ነገር ብንሄድ ጥሩ ነው እንጂ ጦርነቱ በሚያሳዝን አኳኋን ለቲፒኤልኤፍ ከተተወ የሚቀር አይመስልም።
አድማጮች፣ ጦርነት የመከሰት አዝማሚያ፣ የሰላም እጣና ሌሎች ተያያዥ ርዕሰ ጉዳዮች ላይ ባተኮረ ሰፋ ያለ ክርክር በሳምንቱ መገባደጃ ዝግጅቶቻችን ላይ ይመለሳሉ። ለአሁኑም እንግዶቼን አቶ ዮሐንስ አብርሃን፣ አቶ ግዛው ለገሰንና ዶክተር በርሄ ሀብተ ጊዮርጊስን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የአሜሪካ ድምፅ ራዲዮ የሮብ ምሽት ዝግጅታችን ከዋሽንግተን ዲሲ እንደቀጠለ ነው። በተከታይ ዘገባችን የምናልፈው ደግሞ ወደ አማራ ክልል ይሆናል። የአማራ ክልል ከሶስት ሳምንት በፊት የጀመረውንና የሕግ ማስከበር እንቅስቃሴ ብሎ የሰየመውን እርምጃ እንደሚቀጥል ገልጾ ከተለያዩ ወገኖች የሚቀርበውን ትችትና ውንጀላዎች አጣጥሏል። መግለጫውን የሰጡት የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከፋኖ ጋር በተያያዘ የሚሰነዘሩ ትችቶችን መሰረተ ቢስ መሆናቸውን በመግለጽ አሁንም ከፋኖ ጋር እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽንና አንዳንድ ተቃዋሚ ፓርቲዎች ሰሞኑን በተከታታይ ባወጧቸው መግለጫዎች የጅምላ እስር ሲሉ የገለጹትን የክልሉን መንግስት እርምጃ ያወገዙ ሲሆን ዓለም አቀፍ የሰብአዊ መብት ተቋማትም በአማራ ክልልና በሌሎች የኢትዮጵያ አካባቢዎች የታሰሩ ጋዜጠኞች እንዲፈቱ ጠይቀዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ በሰጡት መግለጫ በክልሉ የዛሬ ሶስት ሳምንት የተጀመረው የህግ ማስከበር ሲሉ የገለጹት እርምጃ አሁንም ተጠናክሮ ቀጥሏል ብለዋል።
የገባንበት ህግ የማስከበር ስራ ሁሉም ሰው እንዲረዳ የምፈልገው ተራ የህግ ማስከበር ጉዳይ ሳይሆን ክልላችን ከውጭ ጠላት የመከላከል የዝግጅት አካል እንደተደረገ አንድ የዝግጅት አካል ተደርጎ መወሰድ ያለበት እንደሆነ ማየት ያስፈልጋል። ይህ ብቻ አይደለም፣ እንደ ሀገር ነው ህግ ማስከበር ስራውም እየተሰራ ያለበት። አማራ ክልል ላይ ብቻ የተሰራ አድርጎ አንዳንዱ ሲያወራ ይሰማል። ይሄ ፍላጎት የመንግስት ፍላጎት ብቻ አይደለም፣ የመንግስት ሲደመር የህዝብ ፍላጎት። ስለዚህ ይሄ በቅንጅት ታስቦበት ታልሞበት መንግስት አውቆ ተጠንቅቆ ጊዜ ወስኖ የገባበት መረጃና ማስረጃ ላይ መሰረት ተደርጎ የገባበት ስራ እንደሆነ የመጀመሪያው ጉዳይ በደንብ መደማደም አለበት፣ በደንብ መያዝ አለበት።
አንዳንድ የተቃዋሚ ፓርቲዎችና የመንግስት ተቺዎች በሰጧቸው አስተያየቶችና ባወጧቸው መግለጫዎች በመንግስት እየተወሰደ ያለው እርምጃ ህግን የተከተለ አይደለም በማለት እንዲቆም ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ በአማራ ክልል በርካታ ታሳሪዎች ከመኖሪያ አካባቢያቸውና ከመደበኛ እስር ቦታቸው ውጭ ጭምር መታሰራቸው ያሉበትን እንኳን ቤተሰቦቻቸው ማወቅ አለመቻላቸውን ገልጿል። በተለያዩ የሀገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዘብም የዚህ አይነት የሰብአዊ መብቶች መርሆችን ያልተከተሉና የተስፋፋ እስር ተገቢ አይደለም ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ትናንት በጋራ መግለጫ የሰጡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅትና እናት ፓርቲ በበኩላቸው በክልሉ እየተፈጸመ ነው ያሉትና አፈና ሲሉ የገለጹትን እስር አውግዘዋል። በዚህ መግለጫ የመያድ ተቀዳሚ ምክትል ፕሬዝዳንት አቶ አብርሃም ጌጡ የሀገር ባለውለታ ብለው የጠሩት ፋኖ በመንግስት እየታሰረ ነው በማለት ወንጅለዋል። ዛሬ መግለጫ የሰጡት የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ግን በዚህ መንገድ የሚቀርቡ ወንጀላዎችንና ትችቶችን አጣጥለው እየተወሰደ ያለው እርምጃ በህገ ወጦች ላይ እንጂ እንደ ፋኖ ያሉ ቡድኖችን ኢላማ ያደረገ አይደለም ብለዋል።
እየታሰሩ ያሉት ለሀገር ውለታ የከፈሉ ፋኖች ናቸው ሚለው ጥያቄ በተመለከተ ይህ ጥያቄ ልክ ነው። በሶሻል ሚዲያ ሲራገብ እናየዋለን። ፋኖ እምቢ ለሀገሬ ብሎ አገሬን ለጠላት አላስደፍርም ብሎ መቆም ማለት ነው። ፋኖነት መዝረፍ ማለት አይደለም። ፋኖነት ጀግንነት ነው። ፋኖነት ህግና ስርዓትን ማክበር ነው። በዚህ ደረጃ ያሉ የታጠቁ ኃይሎች ያልታጠቁ ኃይሎች አሉ፣ ፋኖች አሉ፣ ጀግኖች። እነዚህን አነካ እነዚህን ኃይሎች ማድረግ ካለብን ልናደርግ እንችላለን። መንግስታዊ ቅርጽ በማስያዝ ሂደት ውስጥ ምን እናደርግ ብለን ልንናገር እንችላለን። ከዚህ ውጪ እኛ ብቃት ባለው መረጃ ተመስርተን የሚመለከታቸው አካላት ተጠንቶ ኢንቮልቭ ተደርጎ ነው። በግብታዊነት አልተገባበትም። ፋኖን የማሰር ፍላጎት የለም። ነገር ግን በፋኖ ስም የሚነግዱ ሰዎች ብዙ ናቸው። ከያዙት ውስጥ በአብዛኛው የተያዙት የመንግስት አካላት ናቸው፣ የመንግስት የጸጥታ አካላት ናቸው። ሰው ያጠፋ ሁሉ የትኛውም ሰው ከለር አይወስነውም፣ ቋንቋ አይገድበውም፣ እምነት አይገድበውም። ፋኖ ምናምን አደረጃጀት ወይም ሚኒሻ፣ ልዩ ኃይል፣ መከላከያ ብለን አንገድበውም። በአጠቃላይ እንዲህ አይነት ስህተት ውስጥ ከተገኘ ከሁሉም ማህበረሰብ ክፍል ይጠየቃል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በሀገሪቱ እየተካሄደ ያለው እስር የሰብአዊ መብት መርሆች የሚቃረንና ሕጋዊ አካሄድን የተከተለ አይደለም ብሏል። የአማራ ክልል መንግስት ቃል አቀባይ በዚህ ጉዳይ ላይ በተለይ ሕጋዊ አካሄዱንና የታሳሪዎችን መብት በተመለከተ ተጠይቀው ተከታዩም ብለዋል።
ለሕግ በማቅረብ ሂደት ውስጥ ችግሮች ሊኖሩ ይችላሉ። አንደኛ ይሄ ከመደበኛው በተለየ ሁኔታ እየተሰራ ያለ የሕግ ማስከበር ሂደት ነው። ሁለተኛ የታጠቀንና አንዳንዱም ሸፍቶ ጫቃ የተቀመጠ ስለሆነ በ24 ሰዓት ውስጥ ለህግ ላይቀርብ ይችላል። ከመደበኛ ወጣ ያለ ስለሆነ ይህንን ቶለሬት ማድረግ ግድ ነው ሌላ ትርጓሜ ህግ ምናምን እየተባለ እንትኑን መልክ ማስቀየር አይቻልም። ሊቆ ይችላል እስኪጣራ ምን እስከሚል አገርን ለአደጋ እየጣለ ስለሆነ የገባንበት ማለት በተለየ ሁኔታ የተግባራችን አንዱ አካል ነው። በፍጥነት በህጉ መሰረት ሰው ወደ ፍርድ ቤት እንዲቀርብ ለማድረግ አሌለለ አቅሙን ሁሉ የህግ አካላት የፍትህ አካላት ይህንን ስራ እንዲሰሩ አቅጣጫ ተቀምጦ እየተሰራ ነው ያለው።
ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ከሰሞኑ ባወጣው መግለጫ የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ እንዲለቁ መጠየቁ አይዘነጋም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ ወይም በየሳምንቱ በሚቀርቡ በተለያዩ መሰናዶቻችን ላይ ቢቀርቡ የምትሏቸው ርዕሰ ጉዳዮችን ጥቆማ መስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። በቅንብር አብራኝ ካመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት ከተለያዩ ቦታዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በድጋሚ ለማስታወስ በዝግጅቶቻችን ላይ አስተያየት ወይም ጥቆማ መስጠት ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታገኙ ትችላላችሁ። የዋትሳፕ ቁጥራችን 202-251-3505 ነው። በድምጽ ቀርጻችሁ መልእክቶቻችሁን አስቀምጡልን። የዛሬውን መሰናዶ በዚሁ አጠናቀቅን። ሰላም፣ ደህና እደሩ።